አድማጮቻችን ተችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍ ዓለም ፕሮግራማችን ይቀርባል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 8 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ሲናጉደሲያ ገመግም ጻራ ህዝቦችን ሲያጋልጥ ላርነቱ ሲያድም አቆን ሲያወጣ ሲንገላን ሲያከስ ደም ዳቦ ለተራበው ያለ የነጎደ ባመጽ ውስጥ ተረጨ የማራራውን ትግል ሂደት የቋጨ ከዋዜማው ጋር የተጫጨ ደም የትግል ጥሩ ሄዶ ይደዋይ ለተከታዩ ወንኔን አዳይ እንደ ጻርን ጥቅቀባይ ያሽ ዝሳ የመስከረም 68 ቦይ የግንቦት 69 የመይደይ ደም ዱካ ተላሚ ወታውራዱን ገምጋሚ ትምህርት አክሳሚ ታጋይ ቆጥቋጭ ታጋል ፈጥኖ ደራሽ ጥቁን ሰሚ አዎ ደም ራስቦችን የሚሰነቁት አጋዎችን የሚያነጥ ባንዳንጃውን መድረቦርቧሪን የሚያጋልጥ ሹምባሾችን የሚያፋጥጥ የሚያባረር የሚያራውጥ ለፋሽስት ጃንደረቦችን የሚሰጥ አልገዛም እያለ የሚስገመገም አልጨቆንም እያለ የሚተም ላርነቱ አብሮ የሚያድም ደም የዛ የጨቆን የታረደ በሽክንፈል ደም የዛይ ተክላ የታረደ በሰው በላ ደም ቢሉ ያያ ደም እንዳይመስልህ ደም ቢሉ የውሻ ደም እንዳይመስልህ ቀን ይዞልህ ያረከስከው ከሽንት ደም ደም የላባደሩ ጥሩ ይደዋል በተረጨ ቁጥርም ይጋጋል ደም ያርሷደሩ ቋሚ ልሳን ላርነቱም ይገነገል ደም ቢሉ ያባትናት ፍንጥጥ ከዋይ እንደረች دم يوطاطو يوغا بلو دم باندرا لواش مورال ميان مندرا چلو بدم تزير داو جابتبا تاية جدم كا يفاشي سمارك دم يدم غرف بي اصفالتو بي بويو تنقل قرو يوم ملو غاية قدر آوا سنتات بطا غاية مستار تفوت وانزو چات دمو بطا غاية ريساس لغم فرجن مدري توان بطا غاية دمي توان شتوان فرجن غوزوا بطا غاية دمر غوزوا فرجن سندك توان بطا غاية دمي كلم شتوان فرجن ماجد مدوشاي يدلقو كنا جارمائي فرجن تيكو كمري يتعلم أبسو برانا الدائي فاشزم قمو تنفس مدروم بدم ألبس يتعقاي دم تننا فاشستو جم كننا يدم دم من أسرى حزب الله مس أسرى بزار رداتو بفاشست مستقايتو سماي دم مسلا يأفاي دم لواي سندفن تتكلا ترارو تيكو ربتو تيغارا قربولا توتي ميدا ترارو يتتار نوالو بطاقاي نجاك تشوي فورو كي أفا غراب برو كي هاس غراب برو سكو يسكو اللي سبابر بيتا فاشستون بيتا منغستو مجبر بربر يأي أفاني دم سندك بطاقاي دم حجمك دم دم አስፋልት ላይ ተንገር ጎማ ያድር አሽዋ መጥቶትም አይቀር ለመደቡል አንድነቱም ይከራከር ድንበር አካላይ የታጋዩን የባንጃውን መንደር ላይ ደም ደም ደም
ከመጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 8 ታዳጊ ህፃናት ይህባ ታዳጊ ህፃናትን በቀበሌ ደረጃ በህቡ አደራጅቶ ነበር። ይህን አሰራር በወቅቱ በዓለም ዙሪያ የነበሩ ኮሙኒስት ፓርቲዎችና የነጻነት ተዋጊዎች ይጠቀሙበት ነበር። ምናልባትም ይህባ ልምዱን ከነሱ ላይ ሳይኮርጅ አይቀርም። ካነበብኳቸው ጽሑፎች ትዝ የሚለኝ የቪየትናም ኮሙኒስት ፓርቲ የህፃናት ገድል ነበር። ልጆቹ የተላጥቶር ያለበት አካባቢ ድረስ በመሄድ መረጃ ሰብስበው ለደፈጣ ተዋጊዎች ያቀብሉ ነበር። በሌሎች ሀገሮችም ወረቀት መበተንና ملك ملالك يهلوم عقروش تادقي سانات واننيا درشانو ينام درجت كالتافا يتبالوتن تادقي سانات بيبو عدراشتوال يرججو تساتفو بواننينت ملك مادرسنا يمن قد أمفول مسبر نبر يلك السنة قارن دي النو بوان نينت لمن دي النو أمفول يمي ساوروت يمن قد مبرات يمي السبرو بولت مكنيات نبر عضيو التباكيوش من قل لي يمي الوطافوشن لمليت اندايشلو وين دقمو ورقات لمبتن اندي مج يمن قد مبرات السبران يقل لسبيتوش جاتر لا يالو تنم چمر لجوشو بزيان فول سبرا يتكانو نبارو يراسا چون بيت يوش مبرات انكواسايكار بلاستيك بالا يسبرو نبار قدين يا زمن ويقزياد هير للاس من يسبرو نبار للاو يتعداجي لجوش تريكو ملك تملالاك نو حبالات راسات شو مادرس يمي شلوتن من رجع ملك بلجوش بكل انتي ترسي عدد قالو بيتيش عماريم ببوهي بانكو تاتاشينا اندتم كتبالو بعلات شفرانا زفنو جسات تفالو مبتنا نسانتن يميا كانكنو بتموشن ماوردم وانناو سرات شو نبار وندوشو بوهي سيشفرو قدموشون بيتمتشاكشو خوني تايكا يروتال سيتوش جزاناتم بعد دي سامت لنكو تاتاش بيجبيتو سيزورو بيتمتشاكشو خوني تا قدموشون كايرو نبار يميشفروت اندز جاينت قدم هسانات بقلاش يزمرو نبار يال كينو من قدت زميلال كبر اسمنيلال هونت يمي مثل نقر كونو متنقرين እነ ታይ መስለም ግን አውለት ነው እንዲያውም አንዳንድ ሰፈር የይሃፋን ስም የሚጠቅሱ ነበሩ ህፃናት ለንቁጣጣሽ የሚሰጡት ያበባ ስዕልም ላይ የይሃፋርማ በሚስጥር ይሰራ ነበር አብስትራክት እንደሚባለው ማለት ነው ትኩር ብለህ ካላየኸው አርማውን አትለየውም አጋንንት ባትለኝ በርካታ ህፃን በለው ወጣት ወይሃፋ ነው አለ በለዚያ ደጋፊ ነው ቀሪው እኛ መሀል ሰፋሪ የምንለው ነው ያ ደግሞ ሊሆን ግድ ነው ሁሉም ሰው ዶክተር ወይም አውሮፕላን አብራሪ እንደማይሆን ሁሉም ወጣት ፖለቲከኛ አይሆንም እሱማ ልክ ነህ ትልቁ ነገር ደርግን የሚደግፈው ወጣት አለመብዛቱ ነው ያኒ ትልቁ ነውር ድርግንና አጋር ድርጅቶችን መደገፍ ነበር ይሄ ደግሞ እውነት ነው ይልቅ እንደ ምሳሌ የራሴን ወንድም ታሪክ ልንገርህ ቴዲ ታናሽ ወንድሜ ነው በእነዚያ ቀውጤ ዓመታት 11 12 ዓመት እድሜ አካባቢ ነበር ገና ትንሽ ሆኖ የነበረው አንደ በተረቱነትና ከሰው ጋር የመግባባት ችሎታው የሚገርም ነበር በጣም ፈጣን አመሮ የነበረውና የስነ ጽሁፍ ተሰጥኦ ይበል የሚያሰኝ ነበር ያን ችሎታ ይዞ ሳይገፋበት ቀረ ከሁለተኛው የ1969 ዓመተ ምህረት አሰሳ በኋላና ከግንቦቱ የ1969 ዓመተ ምህረት የሜይዴይ ሰላማዊ ሰልፍ እልቂት በኋላ በነበረው የጸጥታ ስጋት የተነሳ ቴዲን መልክ በመላክና እቃዎችን በማጓጓዝ እንዲረዳኝ አድርጌው ነበር ቴዲ ሶስቴ ወይም አራት ጊዜ ከፍተኛ እርዳታ አድርጎልኛል ይህን ያደረገልኝ ጠይቄው ብቻ ሳይሆን በራሱም ተናሳሽነት ነበር በአብዛኛው ቅዳሜና እሁድ ትምህርት ቤት በማይሄድበት ጊዜ ነው የሚረዳኝ ሁለት የማስታውሳቸውን ውለታዎቹን ብቻ ልንገርህ የወንድሜ የቴዲ እርዳታ በተለይ አንድ ቀን ከውጉድ አውጥቶኛል የዚያን ዕለት የድርጅቱን የውስጥ ጋዜጦችና ሌሎች ዶክመንቶች ካዛንቺስ ዳለ መዋቅር ማቀበል ነበረብኝ ወረቀቶቹ በርካታ ስለነበሩ እንደ ተደምደው ከኋላና ከፊት ቀበቶ የስር መወሸቅ አልቻልኩም። ብዙ ጊዜ እንደማደርገው በፌስታል ከትቼ ከቤት ወጣሁ። ለምን እንደሆነ ሳላውቀው ቀፈፈኝና ከመንገድ ተመለስኩ። ወንድሜ ትምህርት ቤት ለመሄድ እየተዘጋጀ ነበር። ድንገት ያዝልኝ አልኩት። የደብተር ፖስታውስ ከቶ ተያይዘን ወጣን። የሚሄደው ካዛንችስ ስለነበር ከቤታችን ተነስተን ከባምቢስ ጀርባ አጼ ቴዎድሮስ ትምህርት ቤት ተሻግረን ይውራይልን አቅጣጫ ያዝ። እሱም ይማረው እዚያው አጼ ቴዎድሮስ ስለነበር ትምህርት ቤቱ በራፍ ላይ ልቀበለው አስቤ ነበር። እዚያ ስንደርስ የትምህርት ቤት መግቢያ ሰዓት አልደረሰም። ስለዚህ ካዛንችስ መታጠፊያ ድረስ እንዲያደርስልኝ በማሰብ እኔ ከፊት እሱ ራቅ ብሎ ከኋላ እየተከተለኝ ካዛንችስ መታጠፊያ ላይ ወረቀቶቹን ልቀበለው ቆማልኩ። በዚያው ቅጽበት በርካታ የቀበሌ አብዮት ጥበቃዎች፣ ሲቪል የለበሱ የጸጥታ ሰራተኞችና ወታደሮች አካባቢውን መውረራቸውን አየሁ። ወታደሮቹ መታጠፊያ መንገዶችን በሙሉ በመዝጋት ሲጠብቁ፣ ሲቪሎቹና የተወሰኑ አብዮት ጥበቃዎች ደግሞ መንገደኛውን እየፈተሹ ነበር። ሰዓቱ የሥራና የትምህርት ቤት መግቢያ ስለነበር መንገዱ በሰው ተሞልቷል። ፍተሻው ያተኮረው በእኔ ዕድሜ አካባቢ በነበሩ ወጣት ወንዶች ላይ ሲሆን ዕድሜያቸው ገፋ ያሉትን ሕፃናትንና ሴቶችን ሳይፈትሹ ያሳልፉ ነበር። በዚህ ድንገተኛ ከበባ ደንግጬ ወደ ቴዲ ዞር ስል አጣሁት። ዓይኔን ወዲህ ወዲያ ሳማትር መንገዱን ተሻግሮ ወደ መጣንበት አቅጣጫ ከተማሪዎች ጋር ተቀላቅሎ ሲመለስ አየሁት። ማመን አቃተኝ። በምን ፍጥነት አስፋልቱን ተሻግሮ አቅጣጫውን እንደቀየረ እየተገረም እፎሪ አልኩ። ተራይ ደርሶ ፍተሻውን ጨርሼ አንድም ጊዜ ሳልገላመጥ በቀጥታ ወደ ቀጠሮዬ ቦታ ወደ ካዛንችስ አቅጣጫ አመራው። ወደ ኋላ መመለስ ትኩረት ስለሚስብ አልሞከርኩትም። ከዚያስ በቃ የፍተሻው ምክንያት ምን ሊሆን እንደሚችል እያሰላሰልኩ የቀጠርኳትን አባላችንን ከሩቅ አየኋት። ከአስር ደቂቃ በላይ ዘግይቼባት ነበር። ከቆመችበት ትንሽ ራቅ ብላ ፍተሻ እንደነበር በፍጹም አታውቅም። አካባቢው አደገኛ ስለነበር እንደደረስኩ ከልጅቷ ጋር መገናኘት አልፈለግኩም። በእንዲህ አይነት ጊዜ ደህንነቶች በብዛት ሊኖሩ ስለሚችሉና አይናቸውም ወጣት ላይ ስለሆነ ነው። ከሩቅ እንደለየችኝ ሳውቅ መንገዱን ተሻግሬ ወደፊት ተጓዝኩ። ምን እንዳሰብኩ ስለገባት ማዶ ለማዶ ሆነን ተከተለችኝ። መሃል ካዛንችስ ውስጥ አንድ ካፌ ውስጥ ስገባ ተከትለኝ መጣችና ተገናኘን። ሁኔታውን ነገርኳት። የፍተሻው መረጃ እንዳልደረሳትና ምንም እንደማታውቅ ገልጻልኝ በሚቀጥለው ቀን ለመገናኘት ተቃጥረን ተለያየን። ያቺ ልጅ ምናልባት በቀይ ሽብር የተገደለችው ሶፊያ የምትባለው ከፍተኛ 15 ልጅ ሳትሆን አትቀርም። አንድዬ በቀኙ ያደረገሽ እህቴ ፍተሻው ለምን ነበር? የእሱንስ ሁኔታ አልነገረህም? በነጋታው እንደሰማሁት የዛን ቀን ፍተሻ አንድ የደርግ ሰው በርካታ አባሎቻችንን በማደን የሚታወቅ ኡራኤል አካባቢ የመግደል ሙከራ ስለተደረገበት ነበር። የፍተሻው ምክንያት ተኳሾቹ ሄደውበታል የተባለውን አካባቢ በመዝጋት ለመያዝ የታለመ ነበር። ወንድሜ ቴዲ የቀበሌ ሰዎች ፍተሻ ላይ መሆናቸውን ያየው እኔ ከማየቴ በፊት ነበር። ሁኔታውን ለእኔ ለማሳወቅ ያለው አማራጭ እሱ ከኋላ ስለነበር ሮጦ እኔ ጋር በመድረስ መንገር ወይም ከሩቅ ሆኖ ስሜን መጥራት ነበር። ሆኖም ሁለቱንም ማድረግ ጥርጣሬ መፍጠርና ትኩረት መሳብ መስሎ ታየው። ሳይመነታም ወረቀቱን እንደያዘ አውራ ጎዳናውን ተሻገረ። ከዚያም ከውራይል አጣጫ ከሚመጡ ተማሪዎች ጋር ተቀላቅሎ ወደ ኋላ ተመለሰ። ከዚያም ትምህርት ቤት መግባቱን ትቶ ወረቀቶቹን እቤት አስቀመጠ። ወደ ትምህርት ቤት ሲመለስ ስለረፈደበት ተቀጥቶ መግባቱን አጫወተኝ። ምስኪን ወንድሜ ስለረፈደ ሳይገረፍ አይቀርም። በተለይ የዚያን ቀን ካጋጠመኝ መብረቃዊ የፍተሻ አደጋ በኋላ የወንድሜን እርዳታ አስፈላጊነት ይበልጥ እየተረዳው መጣው። በሚገርም ሁኔታ እሱም አደገኛ ሥራ ውስጥ እንዳለው ገብቶት ነበር። ከቤት ስወጣ ላከኝ ልርዳ በሚል ስሜት አይናዬ ያይ ነበር። ቅደምና እሁድ ፈገግ እያለ ሥራ የለም የማደርሰው ዕቃ የለም ይለኛል ሐሳብ ውስጥ መግባቴን ሲያውቅ። ቴዲን እንደ ልቤ ልትጠቀምበት እንደምችል ባውቅም ከፍተኛ ስጋት ግን ነበረብኝ። ልጅ ስለሆነ ስህተት ሊሰራ ይችላል፣ ሊገለጥ ይችላል እያልኩ ነፍስና ስጋዬ ይላቀቅ ነበር። ስለዚህ ብዙ ጊዜ እርዳታውን ብፈልግም ራሴው እወጣው ነበር። በዚህ የተነሳም ለምሳ እቤት መምጣት ካልቻልኩ ከሰዓት በኋላ ለማገኛቸው ልጆች የምሰጠውን ዕቃ ከጧት ጀምሬ ተሸክሜ መዞር ግድ ነበር። አንድ ጊዜ አደፍርስ የምንለውን ከእንጨትና በጨርቅ የምንሰራውን የወረቀት ማባዣ ጨርቆስ አካባቢ ማድረስ ነበረብኝ። ዕቃውን ለመውሰድ በጋዜጣና በጨርቅ ስጠቀልል አይቶ ይሄ እኮ ያስነቃል አለኝ። እውነትም እንዳለው ማንም ሰው የማባዣውን ቅርጽ መለየት ይችላል። የጸጥታ ሰዎችና ደጋፊዎቹ ቀደም ብሎ እጃቸው ስለገባ ስለማባዣው እውቀት አላቸው። አንዱ መንገድ ላይ ቢያይኝ መጠራጠሩ አይቀርም። አስቁሞም ካላየሁ ሊለኝ ይችላል። በነገራችን ላይ ቴዲ በዚያን ጊዜ ያማባዣ ምን እንደሆነ አያውቅም። በተለያየ ጊዜ የተሰሩ አደፍርሶችን የማድቤት ጣሪያ ላይ እንዳልባሌ ቆድረጥራጭ እንጨት አስቀምጫቸው ነበር። ምን አይነት ማባዣ ነው አልገባኝም። እኛው ራሳችንን የምንሰራው ኤ4 ሳይዝ ከሚሉት ወረቀት በለጥ ያለ ጣውላና በዛው መጠን ደግሞ ሌላ ባለ አራት ማዕዘን ፍሬም ይሰራል። ሁለቱም ባንድ ላይ መከፈትና መዘጋት ስላለባቸው ባንድ ጎን በማጠፊያ እናያይዛቸዋለን። ፍሬሙ በናይለን ጨርቅ ከዳር እስከ ዳር በኩርንችት ሚስማር እንመታዋለን። ከታች በታይፕ የተመታ ስቴንስል አስቀምጠን ጨርቁን በህትመት ቀለም እናርሰዋለን። ከስር ንጹህ ወረቀት አስቀምጠን ስቴንስሉን በሆነ ነገር ከላይ በኩል ስናሸው ጽሑፉ ወረቀቱ ላይ ቁልጭ ብሎ ይወጣል። ታዲያ እንዴት አድርጌ ልውሰደው አልኩት ቴዲን። ከቁርጥራሽ ኮምፕሬሰቶና ቀጫጭን ጣውላ ጋር ቀላቅለህ በግልጽ ውሰደው አለኝ። ዳለውም ምርጥ ዘዴ ነበር፣ እውነቱን ነው። ሆኖም በእኔ ሁኔታና አለባበስ ቁርጥራሽ ጣውላ ተሸክሞ መሄድ አይን ከመሳቤም በላይ ከሰፈር ስወጣ የሚያውቁኝ ሰዎች ቢያዩኝ ግር ሊላቸው እንደሚችል ስለገመትኩ እንደማልሞክረው ነገርኩት። እኔ አደርስልሃለሁ ብሎ ችክ ስላለ በሐሳቡ ተስማማው። ጥቂት ፍልጥ የፋይዚት እና የእንጨት ቁርጥራጮች አምጥተን አደፍርሱን ከመሃል አድርገን አሰርነው። በሰፈር የውስጥ ለውስጥ መንገድ አድርጎ እንዲመጣ ነግሬው ቀድሜው ወጣው። ያልኩት ቦታ አስጠብቀው ወዲያው መጣ። እውነትም ለማገዶ የሚሆን ቁርጥራጭ እንጨት ለእናቱ ይዞ የሚሄድ ሕፃን ልጅ ነበር የሚመስለው። በርቀት ፊትና ኋላ በመሆን ጨርቆስ ደረስ። ገበያው መሃል ተቀብየው ሸኘሁት። የሚገርም ልጅ ነው። ቴዲ ጉደኛ ልጅ ነው። ለኔም ሆነ ለኢህአፓ ከፍተኛ ግልጋሎት ሰጥቷል። እኔን ያገለግለኝ የነበረው ወንድሜ ስለሆነ ብቻ ነበር። እኔን ማገዝ ከመጀመሩ በፊት ይሁን ከዚያ በኋላ አላውቅም፣ የኛ አባላት ታዳጊ ህፃናትን ሲያደራጁ እሱንም ተካፋይ አድርገውት እንደነበር ከተፈታው በኋላ ሰማው። እስከዚያ ግን አላውቅም ነበር፣ ጠይቄውም አላውቅም፣ እሱም አልነገረኝም። ካምፖል ሰበር አልፎ ምርጥ መልእክት አድራሽ ነበር አሉ። በዚያም ተወንጅሎ ሁለት ወር ይመስለኛል ከመድረውሪ ጋር ቀበሌ ውስጥ ታስሮ ተፈቷል። እስር ቤት ይያለ እኔ ምን ሰራ እንደነበር መሳሪያ ይኖረኛ ይኖረኝ እነማን እቤት እንደሚመጡና መሰል ጥያቄዎች በመለማመጥም በማስፈራራትም የቀበሌ ሰዎች ጠይቀው እንደነበር ነግሮኛል። ሆኖም ምንም ፍንጭ ሳይሰጣቸው ሁልጊዜ የማየው መጽሐፍ ሲያነብ ነው ይዞ የሚወጣውም ሆነ የሚገባው መጽሐፍ ብቻ ነው በማለት ቼክ ስላለባቸው ሰልችቷቸው እንደተውት አጫውቶኛል። የቴዲ ታሪክ አልቅም። ኢህአዴግ አዲስ አበባ ከገባ በኋላ ያንድ የተቃዋሚ ድርጅት የወጣት ክንፍ አባል ሆኖ ትግል ጀምሮ ነበር። ተው ብለው ሊሰማ ነው ጭራሽ ሊመለምለኝ ደርቶት ነበር። ደፋር ልጅ ለእናቱ አመት አስተማረች አሉ። አባል የሆነበት ድርጅት ከፈረሰ በኋላ ፖለቲካ እርግፍ አርጎ ተወ። ሰላማዊ ሰልፍ ለማድረግ ከሚፈራ ወጣት ጋር አልሰራም ሲለኝ በሳቅ ነው የሞትኩት። ለማንኛውም ከዚያ በኋላ የሰላም ኑሮ መኖር ጀመረ። የመንግስት ሰራተኛም ሆነ። ትዳር ይዞ አንድ ልጅ አሁን ኬሚካል ኢንጂነር ከወለደ በኋላ በህመም ምክንያት የወጣት ዘመኑን ሳይጨርስ ከዚህ ዓለም በሞት ተለየ። የእናቴ ልጅ ቴዲ ወንድሜ ባለውለታዬ ነፍስን በገነት ትንሣኤ ስለ ወንድሙ ቴዲ ተናግሮ ሲጨርስ ተመልሶ እንደለመደው ሐሳብ ውስጥ ገባ። እንባው ማቅረብ ሲጀምር የዕለቱን ጨዋታ እንድናቆም ጠየቅኩት። የማለቅስ መስሎህ ነው? አይዞህ አላለቅስም አለና ከአልበሙ ውስጥ የወንድሙን የቴዲ ፎቶ አውጥቶ አሳየኝ። ቴዲ ልክ እንደናታቸው ብስል ቀይ ነው። ቀጠን ብሎ አጠር ያለ ጸጉረ ሉጫ ነው። ለብዙ ደቂቃ አተኩሬ ያየሁት በቴዲ ውስጥ የዚያን ዘመን ታዳጊ ሕፃናት ምስል ለማምጣት እየሞከርኩ እያለ ትንሣኤ ከተቀመጠበት እንደገና ተነሳ። ከመደርደሪያው ላይ ብዙ ወረቀት ካገላበጠ በኋላ አንድ ከህትመት ላይ በመቀስ የተቀደደች ትንሽ ወረቀት ሰጠኝ። ቴዲ ፖለቲካ ትቶ የመንግስት ሰራተኛ ከሆነ በኋላ የመስሪያ ቤቱ ወርሃዊ መጽሔት ላይ ያወጣትን ግጥም ነበር። አንብባት አለኝ። ግጥሙን ደጋግሜ ያነበብኩት ልጁ ፖለቲካ ቢተውም የማህበረሰቡን ህጸጽ ከመተቸት አልቦዘነም። በመስሪያ ቤት ውስጥም ሆነ በአካባቢው የሚያየው ስንኩል ሰብዕና ይቀፈው እንደነበር ያሳያል። እዩልኝ ይህን ሰው መሳይ፣ ቁም ነገር አልባ አስመሳይ፣ ቃሉን ሰባሪ የጧቱን፣ ማታም ይክድ መሐላውን፣ ሽቅብ ወጥቶ ሸርተት ሸርተት የማይገኝ ባስቀመጡት፣ እስኪሆንለት ቀበጣጥሮ ሲሆንለት ጀርባ ዙሮ፣ ለታማኝነት ያልታደለ ሐቅን ክዶ የዋለለ ተምሳሌቱ ሰው ነኝ አለ። ግጥሙን ካነበብኩ በኋላ ትንሣኤ ስለ ሌላው ወንድሜ ልንገርህና እናቆም፣ ትንሽ የሚያስቅ ነገር አለው አለኝና ስለ ሳሚ እኔም አውቀዋለሁ የሚከተለውን ጨመረልኝ። የቴዲ ታናሽ ወንድሜ ሳሚ ነው። ያኔ እድሜው 10 መሙላቱን እንኳ አጠራጠራለሁ። ቴዲ አንጀቴን ያራሰኝን ያህል ሳሚ ደግሞ ያንኑ አንጀቴን አቁስሎታል። አንድ ቀን ገና መሸትሸት ሲል እቤቴ እገባለሁ። ግቢያችን ውስጥ ወረቀት እዚህም እዚያም ተጥሏል። በጣም ገርሞኝ አንዱን ወረቀት አንስቼ ሳይ የኔው የኢህአፓ ወረቀት ነው። ራቅ ብሎም ሌላ አገኘውና አነሳው። የኔው ነው። የሚይዘው የምጨብጠው አጣው። ወደ ውሻ ቤቱ አካባቢ ሲሄድ በውሻው ቤት ግድግዳ ላይ ድርቤ ከገጠምኩት ጣውላ ስር በርካታ ወረቀቶች ተጎልጉለው ወጥተዋል። ግማሹን ወረቀት ውሻው መሬት ላይ ደልድሎ ተኝቶበታል። ቀሪውን አላምጦታል። ውሻው ኢህአፓ ሆነ እንዴ? እስክል ድረስ ገረመኝ። ማን ያንን እንዳደረገ መገመት አልቻልኩም። ውሻው ነው እንዳልል አፉ ጣውላዎቹ መሃል አይገባለትም። ስለታሰረም ወረቀቶቹን አርቆ መውሰድ አይችልም። ውሻው ቤት ግርግዳና ጣራ ላይ ድርብ የተፈራቸው የሚስጥር ቦታዎችን የምከፍትባቸው ምስማሮች በውስጥ በኩል ስለሆኑ በዳበሳ ካልሆነ በቀላሉ አይታዩም አይገኙም። ያን ወረቀታው ተበተነብኝ ያልታወቀ በራሪ አካል ዩፎ ይሆን እንዴ እስክልረስ ግራ ገባኝ። ተገለኑ እንዳልን ከኔና ከእግዚአብሔር በስተቀር ማንም ያንን የሚስጥር ቦታ የሚያውቅ ሰው የለም። ቴዲም እንኳ ቢሆን አያውቀውም። ሁሉንም ትቼ ወደ ተግባር ተሰማራው። ግቢ ውስጥ የተበተኑትን ወረቀቶች አንድም ሳላስቀር ለቀምኩና አስቀመጥኩ። ሁሉንም ጨርሼ እቤት ገባው። ደህና መሸችሁ ብዬ ገና ሳልቀመጥ ሳሚ መቁለጭለጫ በዛ። ሳየው አንገቱን ያቀረቅራል። ዞር ስል ያየኛል። ፍርሃትና ድንጋጤ ፊቱ ላይ ይነበባል። ለመልእክት እንደምፈልገው አስመስዬ ወደ ውጪ ይዤው ወጣው። አንተ ነህ አይደል ስለው እኔ አይደለሁም አለኝ። ልጅ ስለሆነ ነው እንጂ ሊመልስልኝ የሚገባው ምኑን በማለት ነበር። ያም አለያ አመነልኝ። የሰራውን ሁሉ በዝርዝር ሲነግረኝ ራሴን ይዤ ለማለት ምንም አልቀረኝም። ነገሩ እንዲህ ነው። በመጀመሪያ ጥፋቱ የሱ ሳይሆን ሙሉ በሙሉ የኔ ነው። ከአንድ ቀን በፊት ወረቀቶቹን ካስቀመጥኩ በኋላ ሚስማሮቹን በደንብ አላያያዝኳቸውም። ስለዚህ በአንድ አቅጣጫ ወረቀቶቹ ተንጠልጥለው ነበር። ታዲያ የዛን ዕለት ትንሹ ሳሚ ለውሻው ምግብ ለመስጠት ሲሄድ ወረቀቶቹን ተንጠልጥለው ሲያያቸው ጎትቶ ያወጣቸዋል። በአንድ ቢበቃው ጥሩ። እጁ የደረሰበትን ሁሉ ይመዛል ይመዛል ይመዛል። ማለቂያ የሌላቸው ወረቀቶች፣ በቀይ ቀለም የተጻፉትን ጥቂት ወረቀቶች ልብ ብሎ ሲመለከታቸው በየሰፈሩ ከሚበተኑት ወረቀቶች ጋር ይመሳሰላሉ። ማን እንደሚበትናቸውና ምን እንደሚሉ ባያውቅም ያያል፣ ይሰማል። ምን ያደረገ ይመስልሃል? በቀይ ቀለም የተጻፉትን ወረቀቶች ከግቢው ውጪ ሄዶ በትኖ ተመለሰ። ያውም ለአንዳንድ ሰዎች በእጃቸው ነው የሰጠው። መሰረት ለምትባል የሰፈራችን ልጅም ሰጥቷት ነበር አሉ። ለማንኛውም ቀሪውን ወረቀት ደግሞ ግቢ ውስጥ ነው የበተነልኝ። አስበው፣ ወረቀት ሲበትን እጅ ከፍንጅ ቢያዝ ምን ሊሆን ነው? ልጅ ስለሆነ ከየት እንዳገኘው መናገሩ አይቀርም። ከዚያ እኔ እያዛለሁ፣ እገደላለሁ። የመጨረሻውን ውጤት ማሰቡ ብቻ ያማል። ያን ሁሉ ሳስብ እብድ ሆንኩ። የራሴ ጥፋት ቢሆንም ገረፍኩት። ያቺን ቀን እስካሁን ሁለታችንም አንረሳውም። ይቅርታ ሳሚ፣ ጥፋቱ የአዋቂዎች ቢሆንም ያን ጊዜ ልጆች ይገረፉ ነበር። የሚገርም ትውልድ፣ የሚገርም ዘመን። ልጆችን ሆን ብሎ በዚህ መልክ ማሳተፍ ትክክል ነበር ትላለህ? ትክክል አልነበረም። በተለይ አሁን አሁን ለልጆች ከሚሰጠው ጥበቃና እንክብካቤ አንጻር ልፍረድ ካልክ ስህተቱ ይገዝፍብሃል። ያን ጊዜ ግን በቅኝ ግዛት በነበሩ አገሮች ሁሉ የተለመደ የትግል ስልት ስለነበር እንደ ስህተት አይቆጠርም። ለነገሩ የዚያን ጊዜ ሕፃናት ኃይለኞች ነበሩ። ተው ብትላቸውም አይሰሙም። ሁሉም ነገር ይገባቸዋል። ማንም ሳያዛቸው ትምህርት ቤታቸው ግድግዳ፣ ጠረጴዛና ጥቁር ሰሌዳ ላይ ሲያሻቸውን መንገድ ላይ በቾክና በከሰል ኢሃፓ እያሉ ሲቸከችኩ ነበር የሚውሉት። የአሁን ልጆች ገና ሳያድጉ ኢንተርኔት ውስጥ ገብተው ሊያዩት የማይገባቸውን ሲያዩ እንደሚውሉ፣ የእኛ ዘመን ልጆች ደግሞ ፖለቲከኞች ነበሩ። ወንድሞቻቸውና እህቶቻቸው ሲሳደዱና ሲገደሉ ስለሚያዩ ይመስለኛል። እንደ መርካቶ አካባቢ ሕፃናት የሰሩትን ሥራ ብትሰማ አታምንም። የሚጽፈው ጠፍቶ ተረስቶ ቀረ። ጉደኛ ዘመን፣ ክፉ አብዮት። ምዕራፍ 8 የሐዘን ማቅ። ከሳምንት በኋላ ስንገናኝ ኢሃፓ ላይ ከፍተኛ ጉዳት አድርሰዋል ስለሚባሉት በአዲስ አበባ ስለተካሄዱት አሰሳዎችና ከ1969 ዓመተ ምህረት የሚዴ ሰላማዊ ሰልፎች ተየቁት። ሁሉንም ክስተቶች የያዘን ማጥ ነበር ያላቸው የጀመረው በመጀመሪያው አሰሳ ላይ ነበር። እኔ እስከተሰርኩበት ጊዜ ድረስ ሶስት ጊዜ አንሰሳ የተካሄደ ይመስለኛል። ሁለቱ ትላልቅ አንሰሳዎች ነበሩ። የአንሰሳውን አጠቃላይ ገጽታ ልነግርህ አልችልም። ትዝ የሚለኝ በእኛ አካባቢ የተካሄደውን ነው። የመጀመሪያው አንሰሳ በ1969 በመጋቢት ወር ውስጥ ነበር። አንሰሳው እንደሚካሄድ ከሶስት ቀን በፊት ነበር በሁለት አቅጣጫ የሰማነው። አንደኛው ከበላይ አካል ሲሆን ሌላው ደግሞ ቀበሌ ውስጥ ባሉት የውስጥ አርበኞቻችን አማካይነት ነበር። ወሬው እንደተሰማ እስከ ሴል ደረጃ ላሉት አባላት መልእክት ተላለፈ። ሁሉም በየፊናው ዝግጅቱን አጧጧፈ። ወረቀቶችና ሌሎች የድርጅቱ ንብረቶች ሊጠረጠሩና በቀላሉ ሊገኙ በማይችሉበት ቦታ እንዲደበቁ ተደረገ። በተለይም መሳሪያዎች ጥይቶችና ያደፍርስ ማባዣዎች አስተማማኝ ካልሆኑ ቦታዎች ይመቻል ወደምንላቸው የአባላት ቤት ወይም ከመኖሪያ ቤት ውጭ እንዲቀበሩ አደረግን። በእኛ መዋቅር ውስጥ የነበርነው አባላት እየተጣደፍንና በተቀላጠፈ ሁኔታ በእጃችን የነበሩትን ንብረቶች ቦታ ቦታ አስያዝ። የአሰሳውን ዜና ከሰማን ዕለት ጀምሮ ከፍተኛ ሩጫ ላይ ነበር። አሰሳው ሊካሄድ አንድ ቀን ሲቀረው ከሰዓት በኋላ ያሰብነውን ሁሉ አጠናቀን ጨርሰን ነበር። አስቸኳይ ነገር ካጋጠመ በሚል በአሰሳው ዋዜማ ምሽት የኛ ኮሚቴ አባላት ከምሽቱ 12 ሰዓት አካባቢ ይመስለኛል ተቃጠሉ። ከታች ያሉት በየ30 ደቂቃ ልዩነት ተቀጣጥረው እንዲጠብቁ ወስነን ነበር። እንደተረዳነው በዋዜማው ማታ ላይ ሁለት ያልተጠበቁ ጉዳዮች አጋጠሙን። አንደኛው ለአንዲት አባላችን መጠለያ እንድንፈልግላት ነበር። ሁለተኛው አንድ ደጋፊያችን የግሉ ሽጉጥና ጥቂት ጥይቶች ስለነበሩት መንግስት ከሚያገኘው ድርጅታችን እንዲወስደው ፈልጓል። ሁለቱም ጉዳዮች በዚያው ምሽት መፍትሄ ማግኘት ነበረባቸው። መጠለያ መፈለግ የኔ ስራ ነበር። ቤቶቹን የማውቀው እኔ ስለነበርኩ በርግጥ መጠለያ የሚሰጡትን ሰዎች ቀድሜ ማናገር ነበረብኝ። በዚያ ባለቀ ሰዓት አልችልም ብል ልጅቷን ለአደጋ ማጋለጦች መፍትሄ አልነበረውም። ሽጉጡን ለማስቀመጥም ኃላፊነቱ ለእኔ ተሰጠ። ከሌሎች የተሻለ የማስቀምጥበት ቦታ ኖሮኝ አልነበረም። ማን ማስቀመጥ ይችላል ብለን ስንጨነቅ ኃላፊነቱን ወስጄ ጉዳዩን ባጭሩ ቋጨ ነው። የቀጠሮ ሰዓት እስኪደርስ ለልጅቷ ጉዳይ የሚቀርበኝ ቤት በመሄድ ማረጋገጥ ነበረብኝ። ለእኛ እርዳታ ማድረግ አልችልም ብለው የማያውቁት ደጋፊ እትዩ ተዋቡ ቤት ሄድኩ። ቆሻሻ ሲጥሉ ከአጥር ውጭ ደፉ ላይ ያገኘኋቸው። መጀመሪያ በሚቀጥለው ቀን አሰሳ ሊኖር እንደሚችል መስማቴን ነገርኳቸው። ከዚያም ከክፍለ ሀገር የመጣች ልጅ የዘመዶቿ አድራሻ ስለጠፋት ለአንድ ቀን ያህል እሳቸው ጋር እንድትቆይ ይችሉ እንደሆን ጠየቅኳቸው። እትዬ ላይ ያየሁት በደስታ የተሞላ ፈገግታ እስከ ዛሬ ድረስ አረሳውም። ስለ አሰሳው ብዙም አልተጨነቁም። ቀድመው የሰሙን ነው የሚመስሉት። ምን ችግር አለ ታዲያ? የት አለች? ከሩቅ አቁመሃት ነው? ጥራት፣ የት አለች? እያሉ አጣደፉኝ። ሰውን ለመርዳት ያውም በዚያ በክፉ ወቅት ያን ያህል መንሰፍሰፍ ከየት ሊመጣ እንደቻለ ገረመኝ። ሳላስፈቅዳቸው ማምጣት እንደከበደኝ ነገርኳቸው። እኔን የተቸገረ አታስጠልልም ያለህ ማን ነው? ከዚህ በፊት እምቢ ብዬ አውቃለሁ። ክፉ ሰው ነህ፣ እውነት ክፉ ሰው ነህ። ደግሞ ምን ማስፈቀድ ያስፈልግሃል? ቤተ እግዚአብሔር አይደለም እንዴ? በል ቶሎ ብለህ ይዘሃት ና። እሺም እምቢ ብታደላቸው ጥያቸው ከነፍኩ። በስሬ የነበሩትን አባላትን አግኝቼ አዲስ ነገር ስለሌለ ቶሎ ተለያየን። ከዚያ ሽጉጡን ይዞ ወደሚያመጣው ልጅ ጋር ሄድኩ። በካኪ ወረቀት አድርጎ ሲሰጠኝ በጣም ገዘፈብኝና ምንድነው ይሄ? አንድ ሽጉጥ አይደል እንዴ ተባለው ስለው ከሙዝና ከዳቦ ጋር ቀላቅሎ ነው ሰውየው የሰጠኝ አለኝ። አስቤው የማላውቀው ዘዴ ነበር። ሁነተም በጄ ስዳብሰው ሽጉጡና ጥይቶቹ ከካኪ ወረቀት መሃል ከላይና ከታች ደግሞ ሙዝና ዳቦ ከልጁ ጋር ተሳስቀን ተለያየን። ቀሪው ጉዳይ ፒኮክ በር ላይ ወደማገኛት መጠለያ ፈላጊ አባላችን መረርኩ። መሽቶ ስለነበር መንገዱ ጭር ያለ ነው። ሁልጊዜ እንደማደርገው ትንሽ ራቅ ብዬ ከመንገዱ ባሻገር ቆም አልኩና አይኔን ማማተር ጀመርኩ። ወዲያው አንዲት ወጣት ልጅ ከትንሽ ታክሲ ላይ ስትወርድ ስላየው ተሻግሬ ቀረብኳት። ኮድ ሳንቀያየር እሷ እንደሆነች ገምቻለሁ። እሷ ግን ኮዱ የምታገኘው ልጅ እቃ ይይዛል ስለማይል ተጠራጥራለች። ኮዱን እየሰራው ሳታስበው ተጠጋዋትና እንደ ዘመድ በትከሻ ሰላምታ ሰጥቼ አይዞሽ እኔ ነኝ አልኳት በጆሮዋ። እዛው አጠገብ መኪና ውስጥ ቁጭ ያሉ ሰዎች ስለነበሩና በሩ አጠገብ ደግሞ ሌላ አንድ ሰው ቆሞ ስለነበር ተጠራጥሬም ጭምር ነው ያን ያልተለመደ ድርጊት የፈጸምኩት። ከጸጉሯ ጀምሮ ጭኗ ድረስ የሚሸፍን ቀጭን ነጠላ ስለለበሰችና መጠነኛ የልብስ ቦርሳ በጀርባዋ ስላንጠለጠለች ራቅ ካለ የጸበል ቦታ የከረመች የኦርቶዶክስ እምነት ተከታይ ትመስላለች። ስለምትጠለልበት ቤትና ስለትዬ ባጭሩ ገልጬ ምንም እንዳታስብ ነገርኳት። ከዚህ ውጭ ምንም አልተነጋገርንም። ዋናውን የቦሌ መንገድ ትተን የውስጥ ለውስጥ መንገድ ያዝ ሽጉጡን ጎኔ ላይ ጥይቶቹን ደግሞ ኪሴ ውስጥ ከተትኩ። ከዚያም ሙዙንና ዳቦውን አስያዝኳትና የሰፈር ሰዎች ስለሚለዩኝ እንደ ፍቅረኛሞች እጅ ለእጅ ተያይዘን ሄድ። እትዬ ቤት ስንገባ ጠረጴዛ ላይ በዳንቴል የተሸፈነ እንጀራ ትሪ ላይ ይታያል። ቤቱ በተቆላ የቡና ጭስ ታፍኗል። የከሰል ምድጃ ላይ ወጥ ይንተከተካል። እትዬ ሙዙንና ዳቦውን ሲያዩ ቀለቡን ይዞ የሚመጣ እንዲህ አይነት እንግዳ የተገኝቶ ነው ብለው ትንሽ አስታቁን። ቁጭ ብዬ ብጫወት ደስ ይለኝ ነበር። ሆኖም እምቢ አልኩ። በስላሴ ቢሉ በእኔ ሞት ቢሉኝ ክችች አልኩ። ለነገሩ በጣም እየመሸ ነበር። እናቴ ደግሞ ከተራ ስጋት አልፋ ጭንቀት ላይ እንደምትሆን አውቃለሁ። ለነገሩ ብዬ ከመውጣቴ በፊት ያችን ከርታታ ሙሉ በሙሉ አየኋት። እሷም አተኩራ አየችኝ። እድሜዋ ከሀያ አይበልጥም። ቀላ ያለችና ቀጭን ናት። የቅንድቧ ጸጉር ብዙ ነው። ፊቷ ላይ ምንም አይታይም። ትዘን፣ ትደሰት፣ ትፍራ፣ ግር ይበላት በፍጹም አይለይም። ልጅቷን ከዚያ ቀን በኋላ አይቻት አላውቅም። ለምን ተያዘች? አልተያዘችም። የተጠለለችበት ቤት ቅርብ ቢሆንም ተመልሼ አልሄድኩም። ትመለስ ተብዬ ከበላይ እስካልተነገረኝ ድረስ እሷን የማገኝበት ምክንያት አልነበረም። ይሄ መደበኛ አሰራራችን ነው። ሁለተኛ አሰሳውም ቢሆን ሁለት ሶስት ቀን ቆይቷል። መንቀሳቀስም ቢቻል ያን ያህል መዘዋወር ጥርጣሬ ውስጥ ያስገባል። ከአሰሳው በኋላ በራሷ መንገድ ወደ ቀድሞ መጠለያዋ ሄደች። በደህና መድረሷን በመዋቅራችን በኩል ሰምቻለሁ። እህቴ የት ይሆን ያለሽው? ከዚያስ አሰሳው እንዴት አለፈ? ገና ሳይነጋ ሁሉም አካባቢ በቀበሌ አብዮት ጠባቂዎች፣ በሲቪል ታጣቂዎችና የደህንነት ሰዎች ተወረረ። የሴል አባላት ሕፃናትን እየላኩ ፈታሾች የት እንደደረሱ፣ የማንን ቤት እንደሚፈትሹ ስለሚከታተሉ እንቅስቃሴያቸውን ያውቁታል። መረጃውን በመጠቀም ካልተፈተሸ ቤት ወደ ተፈተሸ ቤት ዕቃ ያዘዋውራሉ። ይህ እንደሚሆን እኔም አውቃለሁ። ሆኖም መረጃው የሴል አባላትን ከጥርጣሬዎች ስለማላውቅና በቀጥታ ግንኙነት ስለሌለኝ መረጃው አይደርሰኝም። የራሴን ዕቃዎች አስተማማኝ ቦታ ስለማስቀምጥ በግሌ ብዙ ሐሳብ የለብኝም። ለፈጣድርጌ ወደ ሱቅ አከባቢ በቃልኩ። የሰፈር ጓደኞቼ የኛ አባላት ያልሆኑ አገኘው። ለብዙ ሰዓት ያህል እዚያው ሱቅ ደጃፍ ቁጭ ብለን ስናወራ ቆየን። አሳሾቹ እስከ ምሳ ሰዓት ድረስ ወደኛ አከባቢ አልመጡም ነበር። ኋላ ላይ ሲቪል የለበሱ ሰዎች ከራሳችን የቀበሌ ታጣቂዎችና ከወታደሮች ጋር መጡ። ወታደሮቹ ከውጭ ሲጠብቁ፣ ሌሎቹ በየቤቱ እየገቡ መፈተሽ ጀመሩ። የትኛው ቤት ማተኮር እንዳለባቸው የሚጠቁም አንድ ሰው አብሯቸው አለ። ሲቪል ለብሶ ራሱን ለመሸፈን ይሞክራል። አንዳንድ ቤቶችን ሳይፈትሹ አልፈው ይሄዳሉ። ለምን እንደሆነ አልገባኝም። ወደኛ ቤት አቅጣጫ ሲሄዱ ትንሽ ፍርሃት ቢጤ ገባኝ። ወደ ውሻው ቤት ሊጠጉ እንደማይችሉ አውቀዋለሁ። ቢጠጉም ኮርኒሱ፣ ግድግዳውና ወለሉ በድርብ መሰራቱ በፍጹም አይለይም። ለማንኛውም ፈታሾቹ የኛን ቤት አስፈው ሲጨርሱ ወንድሞቼ ስለጠሩኝ እቤት ገባሁ። ምንም አደጋ አልደረሰም ማለት ነው? ከመኖሪያ ሁለት እና ሶስት ቀን ወደ ዋናው መንገድ ብቅ ያለ ሰው አልነበረም። እኛ ወጣቶች ግን ከቤት ወደ ሱቅ ወይም ወደ ጎረቤት መንቀሳቀሳችን አልቀረም። ሁሉም እቤቱ በመሆን ጆሮውን ሬዲዮ ላይ ተክሎ ሁኔታውን ሲከታተል ዋለ አደረ። አብዛኛው ሰው እንደረፍት ቀን ነበር ያየው። በዚያ ሰሳ ትልቁ መርዶ የፓርቲያችን የፖሊስ ቢሮ አባልና ጸሐፊ የዶክተር ተስፋዬ ደበሳይ መሞት ነበር። የደርግ ሬዲዮ ነው በድል ሲቃ ተይዞ መርዷችንን ያረዳን። እኔና መሰሎቼ ከዚያ በፊት ተስፋዬ ደበሳይ የሚባል ስም ሰምተን አናውቅም። ደርግ መሪያችን ማን እንደሆነ ከነገረን በኋላ ሞቱንም ጨምሮ አረዳን። በሁለተኛው ቀንም በርካታ አናርኪስቶች መያዛቸውና መገደላቸው በሬዲዮና በቴሌቪዥን ተነገረ። ብዙዎቻችን ደርግ የአፋ መሪዎችን ያስኩና ገደልኩ ማለት ልማዱ ስለነበር እውነት አይሆንም የሚል እምነት ነበረን። የስራት ያህል እንደተሰማኝ አያልቅ የለም፣ አሰሳው ተጠናቀቀ። በደርግ የተሰጠው መግለጫ ሙሉ በሙሉ በሚባል መልኩ እውነት ነበር። ዶክተር ተስፋዬ ደበሳይና በሪሁን የተባለ ሌላ ቁልፍ የድርጅታችን ሰው ሞተዋል። አምባሳደር ቲያትር ባሻገር በሚገኙ ፎቅ ላይ ለመጠለል ሙከራ ሲያደርጉ ማንነታቸውን ቀድመው በሚያውቋቸው የመኢሶን አባላት ክትትል ተኩስ ተከፈተባቸው። በሪሁን እዚያ ሲገደል ዶክተር ተስፋዬ ከስድስተኛ ፎቅ ላይ ራሱን ወርውሮ ክቡር ሕይወቱን አጣ። አሰሳው ምትክ የሌላቸውን መሪዎችን ብቻ ሳይሆን ሌሎችንም በርካታ የበላይና የበታች አባላት የእስራትና የሞት ሰለባ አድርጓቸዋል። ድርጅታችን ባይነግረንም ደርግም ማንነታቸውን ሳያውቅ አራት የማዕከላዊ ኮሚቴ አባላትና የአዲስ አበባ ዩኒቨርሲቲ መምህራን የነበሩ የድርጅቱ ቁልፍ ሰዎች በዚሁ አሰሳ ተገድለዋል። በዚያው አሰሳ በደህንነት ይፈለጉ የነበሩ የሰራተኛና የመምህራን ማህበራት መሪዎችም የተወሰኑት ተይዘዋል ወይም ተገለዋል። ለክፍለ ሀገርም በተመሳሳይ ሁኔታ ከፍተኛ ጉዳት ደርሷል። ዝርዝሩ ትዝ አይለኝም። በአዲስ አበባ ደረጃ በመቶ የሚቆጠሩ አባላት ታስረውና ሌሎች ደግሞ ተገለው እንደነበር የሰማው መስሎኛል። ትልቅ ጉዳት ደርሶባችኋል ማለት ነው? በጣም እንጂ። ጉዳት የደረሰብን ግን አንመስልም። ያጤነው ሰው የለም እንጂ የኢህአፓ አቅም ከዚያ ቀን በኋላ እየወረደ ነው የሄደው። ከሁሉም በላይ የዶክተር ተስፋዬ ደበሳይ ሞት ሰቀቀን ነበር። በአካል የምናውቀው ያህል ሞቱ ቅስማችንን ሰብሮታል። ቢሆንም ህልፈቱ ታላቅ ተምሳሌትም ነበር። እሱን ማጣት ድርጅቱን ክፉኛ የጎዳውን ያህል ለጥንካሬውም ታላቅ ግብዓት ነበር። የተስፋዬ ሞት እርር ድብን ቢያደርገንም በአሟሟቱ ኮራን። የእኛ መሪዎች ሂዱ፣ ሁሩ፣ ታገሉ ሳይሆን የሚሉን ከፊታችን ሆነው ተከተሉን፣ ከአጠገባችን ሆነው በርቱ እንደሚሉን በተግባር አረጋገጥ። እናም ለአንድ ሳምንት በሐዘን ድባብ ቆይተን እንደገና ሥራ ጀመርን። በእኛ መዋቅር ብዙም ባይሆን ልጆች ታስረዋል ጥቂትም ሞተዋል የመዋቅር መበጣጠስ ባጋጠመንም በታሰሩት በሞቱትና በጠፉት ልጆች ምትክ ሌሎች ልጆች ተመደቡ ህይወት እንደቀድሞ እንድትቀጥል ግድ ነውና የተለመደውን ማን ይፈራል ሞትን እየዘመን ለሌላ መስዋዕትነት ጉዟችንን ቀጠል
ገዳቢ ያጣውድ አው ገዳቢ ያጣውድ ወጋዴና አኝዋ ጋምቤላን አካሎ የህፃን አዋቂ ነፍሳት አንከባሉ በትንትንትንት አርጎ እያተራመሰ ሲዳማን በጉርጂ ጉርጅም በሲዳማ ቆሞ ያሳረሰ ጠራርጎ ወሰደ ደም እያላበሰ ገዳቢ ያጣው ግፍ እንዳባ የሚፈስ አምራቹ ወያኔ ባለቤቱ መለስ ነግብ እኮ ነግበኔ ባያቶ ሁሉም በሩን ዘግቶ ሁሉም መንገድ ደፍቶ ማዲሱ ህላዌ እንዳሻው ተዘርቶ ብራዚልና ህንድ ቻይና ዋሽቶ ይበትናሉ ወገን ያሳድዳሉ ወገን ደምባ ገዳቢ አጣው ግፍ እንዳባ የሚፈስ አምራች ወያኔ ባለቤት ነው አባይ አሂሂ ወየው ጉድ ድንገት ሳላስበው ስምህን ጠራው እኔን እኔን ወንዱ ይጥራኝ መቼም አላማው ይችን አንዴት ነው አንተ ሳጋጃለ ዘፋኝና ቀንቃኝ ሮጦም የሚዳኝ ለጌቶች ታዛሽ ለጌቶች አባቱም ኢማሙም ሞታችንን አባሽ መጅሊሱም የራስ ስምህን አወዳሽ ደግሞም ቡድን አለ የተሟላ ባርቲስት ጀርባውን ለዳሰሱ ፈደምብ ጓደኞችም አሉ በሚኒስተር ማረድ ደምደስታቸው አጥቶ ወዳቸው ጨፍ ያለ ከፊትም ቆላ ወርጫቸው በተፋት የተነሳ ግሉቱ አዛውንትን ለምሳ ያዋጡ ህፃናት ወረዳ ለራት ያስቀመጡ አባይ አባን ታጅሬ ባለሙሉ ካድሬ አቦ አቦ አፉ በለኝ ባፌ እንዳታስተኩት ገዳቢ ስላጣው ላውራበት ይልቅ ልናገር ምን አላህ ዋሊያ ምን አለው ዋልዶ ካሩን በተቀር ምርጭት ወይራ ጎልዶ ጉን ሳት ማመዱን ኮሾ ተቃዋሚም ወፍፈና አብዱን ምድሯም አቆጥቁጣ አንጃና ባንዳው በባነኑ ቁጥር ከዚያም ከዚህ ፍቅር ካንደር ምጃ በፊት ወጃው ጥምር ጥፍር አይጭር አይፈጠፍጥ አይባጥፈጥ ከዛም ጠፍጠፍ ለጠፍ አየር ባየር ህብረት አየር ባየር ውህደት ወይ አይዘልቅ ወይ አይጠልቅ ዮሐን አይቁም እንዲህ ስም እንሆን እንዲያ እንዲያ ስም እንሆን እንዲህ አቅም ጉልበት አንሶን መከራን ሳንቀርብ ይዞ ይነቀናል ገዳቢ አዘረኞች ቀርናት ተግማም ታመኛገር ፈርዶበት አማራው አሁንም አሰቦት አሁንም በደኑ አሶሳና ወተር ገዳቢ አጣው ግፍ እንዳባ የሚፈስ መነሻ ወያኔ ቀያሹ ነው መለስ ምሽት ከባሏ ፊት ልባሷን ተገልባ በሚዘገንን መልክ ሲፈጸም ወሰባ ባልም ከምሽቱ ፊት ሁሉ ተቀዳዶ ትፍልሱም ከግንድ በቃንጫ ተገብዶ እንኳን ስለተበዳይ ለሰሚው በሚከብድ ወገን በቁመናው ስብናው ሲናይ ቤንቺ ባልማጂ አዋሪያ ዋልድባ ስላን ክርስቲያን ሆኖ ሰለባ እንበኝ ባያቶ የሚገድብ ወቆ ስብና ሸተተ ዋከረ አው ገዳቢ ያጣው ወጋሪና አኛ ጋምቢላና ካሉ ህፃናት አቂ ነፍሳን ከባሉ በትንትንትን አርጎ ያተራመተ ሲላማን በጉርጂ ጉርጂን በሲላማ ቆሞ ያሳረሰ ቀራርጎ ሰደደም ይያላበሰ ገዳቢ ያጣው ፈንዳባ የሚፈስ አምራች ወያኔ ባለቤት ምን ነግበኔ ባያቶ ሁሉም በሩ ዘግቶ ሁሉም መንገድ ደፍቶ ባዲሱ ይላው እንዳሻው ተዘብቶ ብራዚልና አንድ ቻይና ዋሽቶ ይበትናል ወገን ያሳድዳል ወገን የደምን ባስክቶ ገዳቢ ያጣው ግፍ እንዳባ የሚፈስ አምራች ወያኔ ባለቤት ምን
ለለ ፕሮግራማችን በዚሁ ይጠናቀቃል።
ሰላምታዬ ይድረስ ናፍቆቴን ያፍርዳ በትዝታችን ስንት እንደምጎዳ
Yeah.